SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ፕሮፌሰር በየነ ጴጥሮስ ኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር፣ ኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር፣ የውጭ ጉዳይ ኃላፊ፣ ካለፉት 3 ወራት ወዲህ ኢትዮጵያ በለውጥ ሂደት ውስጥ ትገኛለች። ይህንን አዲሱን የለውጥ ጉዞ መድረክ በምን መልኩ እየተከታተለው ነው? በዛ ውስጥስ የጠቅላይ ሚኒስትሩን የ4 ወራት ጉዞ በምን መልኩ ይገመግሙታል? እንደምን ይገልጹታል?
አዝኖት እየተከታተል ነው ያለው። እስካሁን ድረስ ጠቅላይ ሚኒስትሩ ባረጓቸው እንቅስቃሴ በተጨባጭ የሚናገሩት ተግባራዊ ሆኖ ጎልቶ የታየው ይህንን የእስረኞችን የመፍታቱ ነገር ነው። እሱም ቢሆን ተጠናቅቆ ያለቀ ነው የሚል ድምዳሜ ላይ አልተደረሰም። እንዲሁም ሌላ ተገቢ ያልሆነም ትርጉም ስሮ አሁን ወይኔ ቤቶቹ በሙሉ ታሰር ነው ሁሉ ካልተፈታን ብለው ችግር እየፈጠሩ ከወጥ የሆነ እርምጃ ውስጥ እየገቡ ትልቅ ሩካታ ውስጥ እንዳለ ነው ሁኔታው እየተረዳን ያለ ነው። ብዙ ነገር በሀሳብ ደረጃ ነው ጠቅላይ ሚኒስትሩ ብዙ የተንቀሳቀሱት። ማለትም ያው ለውጥ እናመጣለን የሚል ብዙ ተስፋ እየገቡ ናቸው። እየዞሩም እያነጋገሩ ነው። ከተለያዩ ማህበረሰብ ክፍሎችም ጋር ውይይት እያካሄዱ ነው። በዛ ውይይት እንግዲህ አንደኛ ባለፈው ሁለት ተቃዋሚ የፖለቲካ ፓርቲዎች ጋር ሰፊ ጊዜ ወስደው ሰባችንን በጥቅሉ ልናጠምጥ እድል ሰጥተዋል። ከዚያም በሁለተኛው ቀን የከፍተኛ ትምህርት ተቋማት ተወካዮች ጋር እንደዚሁ ውይይት አድርገው ውለዋል። በዚያ ሌላ ተጠቃሽ የሚሆነው እንደ ሁለት ያለው ፖለቲካ ድርጅቶች ተወካዮችን እንዲሁም የኢትዮጵያን ደህንነት መዋቅር እንዴት እንደሚሰራ እኛ እንዲሁም አድራሻውን እንኳን የማናውቀውን እዚያ መስሪያ ቤት ክፍት እንዲደረግ ተደርጎ አሰራራቸውንም እንዴት አድርገው እየወጠኑ እንዳሉ ሰፊ ገለጻ የተሰጠበት አሰራር በጣም እየሆነ ነው ያገኘ ነው። ከምኛ ከዚህ በፊት ባለፈው 27 ዓመት እና ከዚያ በፊት እንዲሆን የደህንነት ተቋም የት ሆኖ እነዚህን በጣም ህዝቡ ከፍተኛ ዋይታ የሚያሳይባቸውን ነው ጭካኔና ከህገወጥ ተግባራትን እንደሚሰራ የሚታወቅ አይደለም። ያው የተደበቀ ነገር ነው። እኔ ኃላፊውን እንኳን ባጠገብ ቢያልፉ የማውቃቸው ሰው አይደለም የነበረው ባለፈው 27 ዓመት ሙሉ። ስለዚህ ይህንን ክፍት በማድረግ የወሰዱት እርምጃ ልዩ እንደሆነ መጥቀስ ተገቢ ይሆናል። ግን የጠሩቱ በአብዛኛው ያው በተግባር መሬት ረግጠው የሚታዩ ናቸው ማለት በእውነቱ በጣም ማጋነን ይሆናል። ሌላው ደግሞ እንግዲህ ሀገሪቷ ውስጥ ለመረጋጋቱ ነው ለማምጣት ነው ከፍተኛ ጥረት እያደረጉ ያሉት። ንግግሮቻቸው በሙሉ ስለ ሰላም፣ ስለ መቻቻ፣ ስለ መደመር ወዘተርፈ እናው ይህም እንግዲህ የምንፈልገውን መረጋጋት አምጥቶም ያየን አይደለም። ይህንን እንግዲህ እኛ ባለው መንገድ ካልሆነ የሚሉ ወገኖች አሁንም እንግዲህ ናቸውን እነዚህ ናቸው ብሎ መናገር ቢያስቸግርም ችግር እየፈጠሩ ናቸው። አሁን ወደ ምዕራብ ወለጋ አካባቢ ያለው ሁኔታ አስፈቂ እንደሆነ ነው ከሩቁ የምንሰማው። እንደዚሁ በምስራቅም ቢሆን በኢትዮጵያ ሶማሌና ኦሮሚያ በሚገናኝባቸው አካባቢዎች ያለው ሁኔታም የተረጋጋ አይደለም። አሁንም ግጭት አለ። በታች በደቡብም እንደዚሁ የጉጂና የዲዮ ህዝብ በሚገናኝበት አካባቢ ያለው ሁኔታ እንደዚሁ በጣም አስከፊና የዜጎች ሰቆቃ ነው እየታየ ያለበት አካባቢ ነው። የከተማዎቹም እንግዲህ ዶዶ ጃነት አስከፊ ክስተቶች የተከሰቱባቸው እንደነ ሐዋሳ፣ ወላይታ፣ ወልቂጤ እንደ እሳት አደጋ እዛም ስም እየደረሱ ለማረጋጋት እየሞከሩ ነው። ስመቀበል ለውጥ በዚህ ረገድ ህዝቦች በምንድን ነው የሚቃጩት? ምንድን ነው የዚህ አይነት እኔ ጋር የሚፈጥረው የምለውን እና በጥሩ በግል ከሚያደርጉት ጥረት ያለፈ እንደሚያስፈልግ ያሳያል። በነገራችን ላይ ኢህአዴግ ነው ሀገሪቷን እየመራ እየሰራ ያለው። ኢህአዴግ በመደበኝ ተግባር ላይ ያለው ትግነው ሁለቱም ከር ጋር እኔ በነበርኩባቸው ሰዎች ይህንን ግልጽ አድርገዋል። ኢህአዴግ የለም ተበታትኗል። አሁን ዶክተር አብይ አመራር ነው ያለው የሚባለው በጣም ግንዛቤ ሳተ ነገር እንደሆነ እናቆም ተደርገናል። እና ይህንን ነው እንግዲህ ለውላላውን ሲሄድበት ያለንበት ሁኔታ ልል ፈልጌ ነው።
በቅርብ በተለይም በዚህ ያለፉት ሶስት ወራት ውስጥ የተካሄዱት ነገሮች አንዱ ሌላው ቁልፍ ጉዳይ የኤርትራ ጉዳይ ነው። በኤርትራና በኢትዮጵያ መካከል የተደረገውን የሰላም ስምምነት ወይም የአልጀርሱን ስምምነት ሙሉ በሙሉ ተግባራዊ ማድረጉ በኩል ለኢትዮጵያ የሚያስገኙት ፋይዳዎች ምንድን ናቸው? በሌላ በኩልስ ኤርትራ ከዚህ ስምምነት ተጠቃሚነቷ ምን ያህል ነው?
እንግዲህ በተለያየ ትርጉም የሚሰጥበትና አንዳንድም ወገኖች እስከ ፍስ ድረስ እየሄዱ ህገ መንግስት ተጣሰ ወይም የኢህአዴግንም አሰራር እንዳልተከተለ የሚሉ ወገኖች በዚያ በዚህም አቋማቸውን ይፋ እያደረጉ ያሉበት ሁኔታ ነው እና የኤርትራው ጉዳይ በሁለቱም ጉባኤዎች ላይ በቀጥታም ሆነ በተዘዋዋሪ ጥያቄ ቀርቦላቸዋል። በመሰረቱ ጠቅላይ ሚኒስትሩ የሚሉት አከራካሪና በቀላሉም ውይይቱ ውስጥ ብገባ በቀላሉም መፋረስ ያመጣሉ ግንኙነቱን ተብሎ የታሰቡት ጉዳዮች በእነሱ አልጀመርኩም ነው። ለምሳሌ የድንበር ጉዳይ የመሳሰሉ አሁን ባድሜ እንዴት ነው የሚል ይህ በቃ አንዱ ወገን አይ አይሆንም በዚህ ካለ አሁን እሳቸው እየታረሉት የግንኙነት መስመር እዛው ላይ ቆመ ማለት ነው። ስለዚህ ይህንን እያደረግኩ አይደለም ከቀላሉ ህዝብ ለህዝብ ግንኙነት ይህ የተባለውን ድንበር ሁለቱም ወገን ያለው አንድ ህዝብ እንደመሆኑ ክልከላ ሳይኖርበት ያው ድሮ ያችን ድንበር ለመጣስ ሲሞከር ያው ተኩሶ መግደል ነው። የድንበሩ አካባቢ በተለይ የኤርትራ ወጣቶች ነው መቃብር እንደሆነ ነው በሰፊው የሚነገርበት እና ያ ሁኔታ ቀርቶ ህዝቡ በነፃነት ግንኙነት ይፈጠር ዘመዶቹን ይጠይቅ ተጋገስ የትራንስፖርቱም ሁለቱም መካከል ይዘርጋ ተብሎ እንግዲህ የኢትዮጵያ አየር መንገድ መጀመሩ የኤርሱም መንገዶች እየታደሱ እንደሆኑ ሌላው እንግዲህ የኢትዮጵያ ህዝብ እጅጉ የሚያሳስበው የዚህ የባህር በር ጉዳይ ነው። ግን በመለከት ያው ወደ አሰብ የሚያደርሰው መንገድ እየታደሰ እንደሆነ እዚያም ንግድ ለመጀመር ወይም ያንን ተቋም ለመጠቀም ዝግጅቱ በሁለቱም ወገን እየተጠበቁ እንደሆነ እነዚህ የከረሩ በቀላሉ እየተጀምሮ የሚያጣረሱ ጉዳዮች ተጠርባቸው ሆነ እሱ ነው የጀመርኩት ነው ብሎ በግልጽ አስቀምጠዋል። ስለዚህ በዚህ ሂደት ውስጥ ምን ያህል ጥቅም ይገኛል ለሁለቱም ወገን የምለው በሂደት የሚታይ እንጂ ያው ከተጠባቸው ማለት እነዚህ ሊጋላይዝ ህጋዊ መደረግ ያለባቸው ጉዳዮች ላይ ምን ያህል እንደሚሄድበት ስራ በሂደት ሆኖ ነው ሲጠናቀቅ የምናየው ነገር ነው እንጂ አሁን ያለው ያው ሁለቱም ወገን በጎ ፈቃድ አለ ይፈልጋሉ። ስለዚህ በዚህ እየሰራ ነው ወደ ድርድሩ እንደተረት የወደበደት ወዘተረፈ የሚባሉ ህጋዊና ፖለቲካዊ ሆኖ ጉዳዮች ገና እንዳልተገባ ነው የነገሩት። እንግዲህ ስለዚህ ቆይቶ ማየት ነው ብለ
በመድረክ በኩል ከዚህ በጎ አስተዋጽኦዎች ሊመጡ ይችላሉ ተብለው በጠቅላይ ሚኒስትሩ ከተነገሩት ባሻገር የዚህ አይነቱ ስምምነት የተወሰኑ አዎንታዊ ጎኖች እንዳሉት ሁሉ አሉታዊ ጎኖችስ ሊኖሩት ይችላል የሚል ስጋት የለም?
ስጋታችን ከዚህ በፊትም ምንም ችግር የለም፣ ሁለቱም ወገኖች ሰላምና ከዚያም ከሰላማዊ ግንኙነት ጥቅሞቻቸው እንዲያስከብሩ ነው የሚፈልጉት እና ግጭትም አይኖርም ተብለን እኮ ካለፉት ጠቅላይ ሚኒስትር ከአቶ መለስ ዜናዊ በእርግጥነት ስነገረን ነው የቆየው። እኔ ከችግሩ የጫተረ ጉባኤ ጊዜ ጀምሮ ይሄ ጉዳይ የቃዊ መሰረት የመጣሉ ጉዳይ በተለይ የአሰብን ወደብ በተመለከተ ተጫተሩ ጉባኤ ራሱ ነው ጥያቄ የተነሳው። ኤርትራ ጥያቄ እንዴት ነው የሚፈታው ሲባለ በሬፈረንደም ነው ሆነ ያለበት ብሎ ሀሳብ ባቀረቡበት ጊዜ በዛ ላይ ስንተች እዚያ ጉባኤ ላይ ነበር ነው ሁላችንም ስናነሳ የነበረው የኢህአዴግ ጉባኤተኛ ም ጭምር ማለት ነው። እኔ አሁን አታውሰው አቶ ተወልደ ወልደ ማርያም ነው እንደዚህ የሚባሉ የኢህአዴግ የርዕዮተ ዓለም ተፈራሪ የሆኑ ጋፋ የውሀት መሪ ራሳቸው አንስተዋል። ባሰብን ነገር እንዴት ተስማምታችሁ ነው ሬፈረንደሙን ጉዳይ ላይ እንስማማ የምትሉት? ኢትዮጵያን ህዝብ እኮ ፕሮሮ ማድረግ እንዳይመጣ ግተኛው የተደረሰበትን ስምምነት ንገረን ተብሎ እኮ ተመለስ ተጠይቆ የአይነት ስጋት ያለባቸው ጦረኛ አስተሳሰብ ያለባቸው ናቸው ብሎ መመለሳቸውን አስታውሳለሁ። ስለዚህ የኢትዮጵያ ህዝብ በመላና እኛም ደግሞ በፖለቲካው ካሁን የሀገሪቷን ፖለቲካ እየተከታተልን ያለ ነው ስጋታችን ይሄ ነው ብሎ ይሄ ጀንትልማንስ አግሪመንት ተጋንተናል። ከዛ ውጭ ማሰብ አይቻልም የግድ ብሎ ይሄ ፍርማና ወረቀት ጠሪ ነው ተቀዳጅ ብሎ አይነቱ ባባል ለዚህ አይነት ለአንደኛው ክፍለ ዘመን ለተለዋላዊ ሀገራት ነን በሙሉት መካከል ተግባብተናል ተግባብተናል ብሎ መተው አይቻልም። በዚህ በዚህ ረገድ አሁኑ ነው በጎ አመለካከት ከሁለቱም ወገን ከዚህ ቀደምም ደፍርሶ አይተናል እና ያን የደፈረሰው በጣም መራር በሆነ ሁኔታ ነው የደፈረሰው እና አሁንም እንደወረጠ ዝም ብለን የሚሉትን ነገር አልጋ 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 ነው የሚባለውን እኛ እንቀበለውም በጥንቃቄ እያየነው ነው ያለው። ነገሮቹ ህጋዊ መሰረት ልባሉላቸው ይገባል። ስምምነቶቹ የምለውን በምንም መንገድ የምንዘናጋበት ጉዳይ አይሆንም የሚል አቋም ነው መድረክ ይዘው ያለው። በተለይም ደግሞ የድንበሩ ጉዳይ መፍትሄ ይፈለግ በሚባልበት ጊዜ የአካባቢው ነዋሪ በመጀመሪያ ደረጃ እና የኢትዮጵያን ህዝብ ስሜት አጠቃላዩ ነው በያዘ መልክ አካባቢውን ህዝብ የጉዳይ ባለቤት አድርጎ ከሁለቱም ወገን ሁኔታውን የሚያውቁ ሽማግሌዎች፣ ነዋሪዎች ሁሉ ተሳትፎበት መፍትሄ መፈለግ አለበት ነው ምንለው።
ሌላው አንዱ ቁልፍ የሆነ ጉዳይ ቀድመው የሂድሪግ አሰራትም ሆነ በአሁኑ በ98ቱ ጦርነት ወቅት በምርኮ የተያዙ የኢትዮጵያ መከላከያ ኃይል አባላት አሉ፣ የቀድሞም ሆነ ያሁኑ። ያም የእርሶን ታናሽ ወንድም ኮሎኔል በዛብህን ይጨምራል፣ የአየር ኃይል አባል የነበሩ። በግል የወንድሞ ጉዳይ ከምን ደርሷል? በህይወት አሉ ወይስ በቅርብ ሊፈቱ ይችላሉ? ያሉበትን ቦታ ከምን ሁኔታ ላይ እንደ ሆነ ከልኡካን ቡድኑ የተረዱት አለ ወይም ከጠቅላይ ሚኒስትሩ? በግልስ እርሶ ያንን ለማጣራት ምን የመኮሩት ጉዳይ አለ? የሌሎቹስ በጥቅሉ የቀድሞም መከላከያም ሆነ ያሁኑ የ98 ጦር እስረኞች ጉዳይ በይፋ ተነስቶ እስካሁን ያልተነገረበት ምክንያት ምንድን ነው ይላሉ?
ምክንያቱም የሚያውቁት ያው ስልጣን ላይ ያሉት ወገኖች ናቸው። ይሄ ጦር እስረኞች ምርኮኞች ጉዳይ 18 ዓመት በላይ ሳስቦን የቆየ ጉዳይ ነው። የሚያሳዝነው የኢትዮጵያ መንግስት ኖርማል የሆነ ወይም ህጋዊ የሆነ ከዓለም አቀፍ የጦርነት ህግ ነው ወይም ስነ ስርአት ወይም ስነ ምግባር ምንም ብለው ከዚያ ተነስቶ የጦር ምርኮኞች የሆኑት ወገኖቼ ወይም ሰራዊት አባላት ይፈቱልኝ ብሎ ጥያቄ አቅርቦ አያውቅም የምለገር እኔ ከኤርትራ ወገን በግሌ ባረኩት ጥረት የተነገረኝ ይሄ ነው። እና ላልቀረበ ጥያቄ ምን መልስ ነው የምንሰጠው? ለምን ይህንን ትጠብቃላችሁ? ግለሰብ ጥረት አይደለም ይሄ፣ በሁለት ተግሮች መሀል ያለ ነው። ጦርነት በኋላ ደግሞ ሀገራት ስለ ጦር ምርኮኞች ልውውጥ ይነጋገራሉ። ይህንን የኢትዮጵያ ወገን ጥያቄ አላቀረበም ሲባል ሰምቼ በእጅጉ ገርሞኝ ነው የኖረ ቆየሁትና አሁንም ቅድም እንዳልኩ ምንድን ነው ለስለስ ባሉ ጉዳዮች ነው ጀምረን ያለ ነው የምለው ነው በላይነት ይዞ ጎልቶ እየታየ ያለው። እንደው በግል ምንድን ነው ከልኡካኑ አባላት እንዲህ ጥያቄዎች ኢንፎርማል በሆነ መልክ እንደው በውይይት መሃል በቡና በሻይ መሃል ተነስቶ ይሆናል እንጂ እኔ ፎርማሊ አሁንም ቢሆን የኢትዮጵያ ወገን የዚህ አይነት ጥያቄ በማቅረብ ሂደት ውስጥ የገባ አልመሰለኝም። አሁን በቀደም በሁለቱም ቀን ድሮጋችሁም ተረኩት ግንኙነት ስነሳ ማለት ነው። ስለዚህ የወንድሜን ኢኮሎ ዛቤንም ሆነ የሌሎቹን ሁኔታ በምመለከት ደረሰ ጉዳይ ይዘው ውይይት ውስጥ ተገቡም አልመሰለኝም። እሱም አንዱ መፋረሻ ይሆናል የምል በኢትዮጵያ ወገን ፍርሃት ያለ ነው የሚመስለው። ምክንያቱም በተለይ የኮሎኔል በዛብህ ጉዳይ የኤርትራው ፕሬዚዳንት በግል ነው የያዙት በጣም ምሬት ያሳደረባቸው እንደሆነ ነው በተዘዋዋሪ ካገኘኋቸው መረጃ የተገነዘብኩትና ሁለተኛ ጊዜ መጥቶ ወቅቶናል ከባድ ጉዳትም አድርሶብናል የሚባለው ምሬት ያለ ነው ማቀው። እዚህ አይነቱን ጉዳይ ያነሱ ወገኖች ከዚህ በፊትም ከረር ያለ ምላሽ ከዛ ከፕሬዚዳንቱ የተመለሰላቸው እና በዛ ርስት አልናገርም ውጡልኝ ተብሎ ዓለም አቀፍ የቀይ መስቀል ፕሬዚዳንት የሆኑት ባለስልጣን እንኳን እንደተባሉ ነው እኔ መረጃ የደረሰኝ። ይሄ እንግዲህ ሰንብቷል ከአልጀርስ ስምምነት በኋላ የአልጀርስን ስምምነት እንደ መርህ ተቀብየዋለሁ፣ ነገር ግን ተግባር ላይ አላውልም የኮሚሽኑንም ውሳኔ። ከዚያ በፊት ውይይት መቅረብ አለበት የምለው እኔ የኢትዮጵያ ወገን አቋም ከወሰደ ጊዜ ጀምሮ ምንም መረጃ ለመስጠት በር እንደዘጉ ነው የተገነዘብኩት በተለያየ ጥረቶች ማለት ነው። ያ ሁኔታ አሁንም አልተቀየረም እና ገና በሂደት የምናየው ነው።
በግል እርሶስ ጠቅላይ ሚኒስትር አብይ አህመድን ይህን ጉዳይ እንዲመለከቱ የወንድሙንም ሆነ የሌሎች ኢትዮጵያ የጦር ምርኮኞችን ጉዳይ እንዲነሳ በአጀንዳ ተይዞ እልባትም እንዲገኝ ግፊት ለማድረግ አልጠሩም?
እስካሁን ባለው በጠቅላይ ሚኒስትሩ ፈጣን የሆነ እንቅስቃሴ የዚያን ነገር ጥያቄ ለማንሳት ቅርበት አላገኘውም። እንግዲህ አስመራ ሄደውም እንግዳውም መጥቶ ተሸኝቶ በዚህ መካከል ማለት ነው ግንኙነቶች በቀደም ሁለቱ ቀን በተደረጉ አጋጣሚዎች ነው። ግን ህዝቡ ከፍተኛ ጥረት አድርጓል። እንደውም በሰላማዊ ሰልፍ የሀዲያ ህዝብ መካከል በሆነው ሆሳዕና ከተማ ላይ ከፍተኛ ሰልፍ የእሱን ፎቶግራፍ ይዞ ይፈታ ያለበት ሁኔታ ይታወቅ የምሉ ከፍተኛ ሰልፍ አድርጓል። ይህም ምዕራብ አርሲ ስራሮ የሚባሉ አካባቢ በስፋት የምኖርበት ነው። እዚያም እንደዚሁ ከፍተኛ ሰልፍ ተካሂዷል። ሶሻል ሚዲያውንም ብታሰስ ያለው እንቅስቃሴ ዲያስፖራው ጭምር በዚህ ጥያቄ ዙሪያ ተነቃንቋል እና ጥያቄው አልቀረበም ማለት አይቻልም። የኢትዮጵያ ህዝብ ጥያቄ አቅርቧል። ነገር ግን ቅድም እንዳልኩ ወደ ጉዳዮቹ እንዴት አድርገን ንግባ በምለው የተያዘው ስትራቴጂ ጭምር ይመስለኛል ምንም ኦፊሻል የሆነ መንግስት ለመንግስት የዚህ አይነት ጥያቄ አቅርቦ የተነጋገሩበት መስሎ አልታየኝም ካረኩት በጣም መለሰኛ ግንኙነት።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር፣ የውጭ ጉዳይ ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን።
እሺ፣ እኔም ለሰጠኝ እድል አመሰግናለሁ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
Hear more stories in your language by visiting sbs.com.au.